ሥርዓተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሥርዓተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 4 ቀን 2012 ዓ.ም ተብረን ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ወቅታዊውን የኢትዮጵያን ሁኔታ በሚመለከት የቀረበውን ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። ቅቤ ጠባሽ ገበታ ረጋጭ በሚል ርዕስ የቀረበ ነው። በመስከተልም ቀዳሜ ተቀምጥ አንድ ቀን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ 47ኛ አመት የምስረታ በዓሉን ሲያከብር አቶ ፋሲካ በለጠ ያደረጉትን ንግግር ሙሉውን እናሰማለን። በመጨረሻም አምሮ በለጠ ከአዲስ አበባ የአዲሶቹ ሹሞች የአፍ ኢትዮጵያ ከንቱ ጩኸት የተግባር ጸረ ኢትዮጵያነታቸውን አልሸፈነላቸውም በሚል ርዕስ በላኩልን መልእክት ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ሰሞኑን ለ14ኛ ጊዜ ለፍርድ የቀረበውን ጋዜጠኛ አበበ ባዩን እንዲሁም ጋዜጠኛ ኤልያስ ገብሩንና ሌሎችንም የታገቱትን ሁሉ ዘረኛው አገዛዝ ባስቸኳይ እንዲለቃቸው በጥብቅ ጠይቋል። በቅርቡ የጅቡቲ ጦር ወይም ታጣቂ እሳዎች ያገር ድንበር ጥሰው ገብተው ወደ 18 የሚደርሱ አፋር ህፃናትን ሴቶችና ዛውንትን ሲገድሉ የሹሙ ጦር ተብዬ ምንም እርምጃ ልወሰደ መሆኑ ብቻ ሳይሆን ዝምታንም መርጧል። በአሳይታና ሌሎች ሆስፒታሎች በርካታ ቁስለኞች እንደሚገኙም ተዘግቧል። ስለ አዲስ አበባ ማንነት በመታገላቸው ታፍሰው የታሰሩትም ወጣቶች በቶሎ ይለቀቁ ይገባል ያለው ይኸው ኮሚቴ በተለይ የአፋርን ህዝብ ለመፍጀትና መሬት ለመቀማት ጅቡቲ፣ ሶማሊያ፣ አልሽባብ፣ የኦጋዴን ልዩ ኃይልና ወያኔ የሚያደርጉትን የግፍ ጥቃት እንዲያቆሙ ጠርቶ ህዝብ ሲጠቃ ላይ የውን ባይ ህዝብ ፈጂው አገዛዝ ሊወገዝ ይገባዋል ብሏል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የኖርዌይ የኖቤል ሽልማት ሰጪዎች ህዝብን ያፈናቀለና የፈጀን አገዛዝ የሚመራውን ሹም የሰላም ሽልማት መስጠታቸውን በመቃወም አውግዟቸዋል። ከጅቡቲ መጥተው ጥቃት ፈጽመዋል የተባሉ ታጣቂ ኃይሎችን ድርጊት በማውገዝ ማክሰኞ ጥቅምት 4 ቀን በአፋር የተለያዩ ከተሞች የተቃውሞ ሰልፎች ተካሂደዋል። ተሰላፊዎቹ የአሸባሪዎችን ድርጊት ከመወገዛቸው በላይ ያገዛዙ የጸጥታ ኃይሎች የዜጎችን ደህንነትና ሰላም ለመጠበቅ ኃላፊነት አለባቸው ብለዋል። መከራ የደቆሰውን ህዝብ አምባገነኖቹ ህዝብ ሹሙ ሽልማት ተሰጠው ብሎ በደስታ ተሰለፈ በሚል ደርጋዊና ወያኔያዊ ተራ ሸፍጠን እውን እያደረጉ ነው ተባለ። በድሬዳዋ ተፋሪዎችን ሰብስበው ሲያሰለፉ ተመሳሳይ የድጋፍ ሰልፍ በአዲስ አበባ ባህርዳርና ጎንደርም ያዘጋጃሉ ተብሎ ይጠበቃል። እነ ጀነራል ተፈራ ማሞን በዋስ የለቀቁት ይህን በማሰብ ነው የሚልም ትችት አምጥቷል። የቸገረው እንዲሉ ሹሞቹ ችግር ቆስቁሰው ራሳቸው ላይ መከራ ያመጡ ሲሆን ከቀሮና ጠባብ መንጋዎች ህዝብ እንኳን ደስ አለን ፈጀህን ተሸለምክልን ብሎ እንደማይሰለፍ ግልጽ ነው ተብሏል። የልዩ ኃይሎች ጋጋታ አነጋጋሪ የሆነ በመምጣት ላይ መሆኑ ታወቀ። ሹሙ የሳዳም ሁሴን ቅጂ በመሆን የሪፐብሊኩ ዘበኞች ብሎ ወጣት ጽንፈኞችን በከባድ ወጪ አሰልጥኖ ካሰማራ በኋላ ሁሉም ጽንፈኛ በየፊናው ልዩ ኃይል እያለ ማቋቋምን ተያይዞታል ተብሏል። ዝላይ ማብዛትና ልብስና ቁመናን አሳምሮ ክላሽን መወዝወዝ ጦር ቢያሰኝ ኖሮ የሳዳም ዘበኞችና የደርጉ ልዩ ቅልቦች ስንት ጀብዱ ሲሰሩ ባየን ነበር ያሉት ታዛቢዎች እነዚህ ሚሊሻዎችና መንጋዎች በአሁኑ ጊዜ ሰሜን ሸዋን፣ ጎንደርን በጠቅላላው አማራውን ለማጥቃት ከመዘጋጀት ባሻገር ምንም ፋይዳ የላቸውም ብለዋል። ተቃዋሚዎች እንደ መሳሪያ ምንጭ አድርገው ሊጠቀሙባቸው እንደሚችሉም ተጠቁሟል። ማክሰኞ ማለዳ በገዳማይቱ የፍተሻ ጣቢያ ግምቱ በርካታ ሚሊዮን ብር የሚገመት በኮንትሮባንድ ወደ መሃል ሀገር የሚጓጓዝ የኤሌክትሮኒክስ ዕቃዎችና አልባሳት በቁጥጥር ስር መዋላቸው ታወቀ። የሊከሰት የቻለው ዕቃዎቹን ለማሳለፍ ለፍተሻ ጣቢያው ኃላፊዎች 1 ሚሊዮን ብር ተከፍሎ ከዚህ ገንዘብ ውስጥ በደላላና በፈታሾች መሃል የድርሻ ክፍፍል ስምምነት በመጥፋቱ መሆኑን ከአካባቢው እማኞች መገንዘብ ተችሏል። የአይነቱን ግዙፍ የኮንትሮባንድ ንግድ የሚያካሂዱትና በበላይነት የሚቆጣጠሩት ከፍተኛ የወያኔ ሹሞች መሆናቸውን የአካባቢ ምንጮች ያስረዳሉ። በተፈጠረው ውከትም አንድ የሶማሊ ተወላጅ የሆነ ሾፌር የተገደለ ሲሆን በአካባቢው የኮንትሮባንድ ንግድን በማመቻቸትና ገንዘብ በማቀባበል ይሰራ የነበረ ሰውም ከኬላው አምልጦ ከተማ ገብቶ በተደበቀበት መገደሉን ተያይዞ ከደረሰን መረጃ መገንዘብ ተችሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ከ800 በላይ የሆኑ በየመን የሚገኙ ኢትዮጵያውያን ስደተኞች ወደ አገራቸው ለመመለስ እየተማጸኑ መሆናቸው ተነገረ። ለረጅም ዓመታት በየመን በተለያዩ እስር ቤቶች የሚገኙት እነዚህ ኢትዮጵያውያን IOM በሚል ምህጻረ ቃል የሚጠራው የዓለም የፍልሰተኞች መርጃ ድርጅት እንዲመልሳቸው ሲጠብቁ ከ9 ወራት በላይ እንደሆናቸው ለዜና ምንጮች ተናግረዋል። የIOM ተወካዮች ስደተኞቹ ከታሰሩበት እስር ቤት እየመጡ የተወሰኑ ስደተኞችን ወደ አገራቸው እንዲመለሱ ያደረጉ ቢሆንም ባለፉት 9 ወራት ሳንአ ከሚገኘው የኢሚግሬሽን እስር ቤት አንድም ኢትዮጵያዊ ወስደው እንደማያውቁ በእስር ቤቱ የሚገኙ ኢትዮጵያውያን ተናግረዋል። ሰኔ 15 ቀን በባህር ዳርና በአዲስ አበባ ከተፈጠረው ሁኔታ ጋር ተያይዞ በአዲስ አበባ ወህኒ ቤቶች በእስር የሚገኙ ዜጎች የደረሰባቸውን ከፍተኛ በደል በመዘርዘር ለፌደራል ፖሊስ ኮሚሽን አቤቱታ ያቀረቡ መሆናቸው ታወቀ። ታሳሪዎቹ ጽፈው ለዜና ተቋሞች ሳይቀር ባስተላለፉት ደብዳቤ ውስጥ በተደጋጋሚ በፖሊሶች ትንኮሳ፣ ዛቻና ማስፈራሪያ እንደሚደርስባቸው፣ በፍርድ ቤት ችሎት ሳይቀር የጠመንጃ ካታ ተከፍቶ የተደረገው ማስፈራሪያ ድንጋጤ ፈጥሮ የነበረ መሆኑን፣ ፖሊሶች በግልጽ እንገላቸዋለን የሚል ማስጠንቀቂያ ሲሰጧቸው እንደነበረ፣ ግልጽ የሆነ የስነ ልቦናዊ አድሎ እንደሚያደርሱባቸው፣ እንዲሁም እንደ እስረኛ መፍታቸውን ሲጠይቁ ማስፈራሪያ እንደሚደረግባቸው ገልጸው ችግሮቹ እንዲስተካከሉና የህይወት ዋስትናቸው እንዲረጋገጥ ጠይቀዋል። በተጨማሪም በፖለቲካ አመለካከታቸው ብቻ ታስረው እየተሰቃዩ መሆናቸውን ገልጸው በአስቸኳይ ውሳኔ እንዲሰጣቸው አሳስበዋል። የደብዳቤያቸውን ግልባጭ ለሁሉም ብዙሃን መገናኛዎች፣ ለሰብአዊ መብት ኮሚሽንና ለሌሎች ክፍሎች አስተላልፈዋል። በሌላ በኩል በሰኔ 15 ከደረሰው ሁኔታ ጋር በተያያዘ በእስር የሚገኙ የአብን አመራር አባላት በረሃብ አድማ ላይ መሆናቸውን ድርጅቱ ለዜና ምንጮች ገልጿል። ማክሰኞ ጥቅምት 3 ቀን ማታ በማዕከላዊ ጎንደር ዞን በግለሰቦች መካከል በተፈጠረ ጠብ በተነሳ ግጭት በርካታ የህይወት መጥፋትና የንብረት መውደም የደረሰ መሆኑን የአካባቢው ባለስልጣኖች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። በሁለት ግለሰቦች መካከል በተፈጠረው ጠብ የተጀመረው ግጭት በጎንደር ዙሪያ ወረዳ ቀበሌዎች ተስፋፍቶ በርካታ ሰዎች ህይወታቸውን ሲያጡ መጠኑ ከፍ ያለ ንብረትም መውደሙ ተነግሯል። የክልሉ ልዩ ኃይል ፖሊስና ሚሊሻ ሁኔታውን አረጋግተዋታል ቢባልም አሁንም ውጥረት ያለ መሆኑ ታውቋል። በሰውና በንብረት ላይ የደረሰው አደጋ መጠን ምን ያህል እንደሆነ ግን አልተገለጸም። የተባበሩት አረብ ኤሚሬትስ የቀድሞውን በማፍረስ በአዲስ መልክ ለሚገነባው የፓርላማ ህንጻ 370 ሚሊዮን ዶላር ለመስጠት ቃል ገብታለች ተባለ። ቀደም ብሎም በቅርቡ ታድሶ ለህዝብ ተከፈተ በተባለው የቤተ መንግስት እድሳትም 5 ቢሊዮን ብር በእርዳታ መልክ መስጠቷ ይታወቃል። የቀድሞው ፓርላማ ፈርሶ በአዲስ መልክ በመሰራቱ ላይ ከፍተኛ ክርክር እየተካሄደ መሆኑ ሲታወቅ፣ የተባበሩት አረብ ኤሚሬትስ ለገዢው ክፍል ከፍተኛ ገንዘብ በመስጠት የምታካሂደው ጣልቃ ገብነት አደገኛ እንደሆነ በርካታ ዜጎች ጥርጣሬያቸውን ይፋ እያደረጉ መሆኑ ታውቋል። የአሰብን ወደብ ለወታደራዊ አገልግሎት እንዲሁም የበርበራን ወደብ ለኢኮኖሚ ጥቅም የገዛችው ኤሚሬትስ በአፍሪካ ቀንድ አካባቢ ከፍተኛ ተጽዕኖ ለማድረግ ያቀደች መሆኑ ግልጽ ነው ተብሏል። በመጨረሻም ቻይና ብድር አልተከፈለኝም በሚል የኡጋንዳን ሀብት ልትወስድ ነው የተባለውን የአገሪቷ ባለስልጣኖች ቢያስተባብሉም እውነትነት አለው ተብሏል። የኬንያን የሞምባሳ ወደብ ቻይና ልትወስድ ነው መባሉም የሚታወስ ነው። የሶማሊያ አሳ አጥማጆች በባዕድ ዘመናዊ አሳ አጥማጆች ተጨናንቀው ባለበት ሶማሊያ ለቻይና 31 የማጥመድ ፈቃዶችን መስጠቷ ሊታወቅ ችሏል። ኡጋንዳ ለቻይና ያላት ዕዳ ወደ 11 ቢሊዮን ዶላር የደረሰ ሲሆን የአዲስ አበባውም ዘረኛ አገዛዝ ከዚህ ያልተናነሰ ዕዳ እንዳለበትና ዋስትና ያደረገውን የቡና ምርት በቻይና ሊወሰድ እንደሚችል ታዛቢዎች ጠቁመዋል። በ2009 ዓ.ም የስሪላንካ መንግስት ዕዳውን መክፈል ስላልቻለ የሃምባንቶታን ወደብ በ99 ዓመት ሊዝ ለቻይና አስረክቧል። በዛምቢያ ቻይና የመብራት ኃይሉንና የኬኔት ካውንዳን አየር ማረፊያ ወስዳለች ተብሏል። በ2013 ዓመተ ምህረት ስራ ይጀምራል የተባለው የኡጋንዳ የነዳጅ ዘይት ምርት ከወዲሁ ቻይና፣ የፈረንሳዩ ቶታል እና የእንግሊዙ ታሎ ዘይት ኩባንያ እንደተቀራመቱትም ተነግሯል። ኢትዮጵያ ላይም ተመሳሳይ አደጋ ተጋርጧል ሲሉ ታዛቢዎች አሳስበዋል። ከዚህ በተያያዘ የወያኔ ኢህአዴግ ባለስልጣኖች በቻይና ባንኮች የዘረፉትን ገንዘብ ማስቀመጥ ጀምረዋል የሚል መረጃም አለ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ቤታዋሽ ገበታ ረጋጭ አሽቃባጭና ባለጊዎችን ለማለት ነው። ኢትዮጵያ ጭካኔንም ጭቆናንም የምታውቅ ብትሆንም በአገራችን ይህን ያህል ተምሮ የደነቆረና ያበዱ ምሁሮች አሉ ብሎ መገመት አስቸጋሪ ሆኖ ቆይቷል። አሁን ግን በጭፍን ጥላቻና በድንቁርና ላይ የተመሰረተ አገዛዝ በመምጣቱ በየቀኑ እግዚኦ ያሰኙ ናቸው። ታሪክን ረጋግጠው ሲያቀርቡ ህዝብ ከውሃ ነው የወጣው ሲሉ ሲሳደቡ፣ አኖሌዎችን ሲቀፈቅፉ፣ ታሪክ ጫማቸውን ሊጠርጉ እንኳን የማይፈቅድላቸውን አጼ ሲያወግዙ፣ ህዝብን እርስ በርስ በሚያሰቅቅ መልክ ሲያጋጩ፣ የፈሪ ጥቃት በተለይ በሕፃናትና አቅም ባጣው ላይ ሲያደርሱ፣ ለካስ ባለጌዎች ብቻ ሳይሆን ድፍንቅሎች በስተውብን ነበር ማለትን ተገደናል። የእነስም አይጠሬን ልፈፋ ይጠቅሷል። ኢትዮጵያ ብለው የጠባቦችን ባንዲራ ሲያውለበልቡ ማየቱ ይሰቀጥጣል። አማርኛ ትናገሩ ብለው ሲለፈፉ መስማት ያማል። ኢህአፓ የራሱ አርማ ቢኖረውም በአገር ደረጃ በኢትዮጵያ ደረጃ ከአረንጓዴ ቢጫ ቀይ ሰንደቅ ውጭ ይዞ እጁንም ታሪኩንም ቅንጣትም አላቆሸሸም። ይህን ማለት የሚችሉ ስንቶቹ የሹሞቹ አሽቃባጮች ናቸው? በዓለም አቀፍ ደረጃ ሹሞቹን ለስልጣን ያደረሱ ባዕዳን በሬ ወለደ አይነት ስለ ሹሙ አዋቂነትና ለውጥ አምጪነት ሲሰብኩና ድጋፍ ሊያስገኙለት ሲጥሩ እየታዩ ናቸው። የህዝብ የተቃውሞ እንቅስቃሴ እንዳይሰማ እያፈኑ፣ በሌላ በኩል የምኒልክን ቤተ መንግሥት አረብ በረገሰው 160 ሚሊዮን ዶላር ሲያፈራርሱና የአገር ታሪክ መጀመሪያው ገዳ ነው ብለው ትዕይንት ሲያዘጋጁ አሞግሰውታል። ቤተ መንግሥቱ የምኒልክ መባሉን ኦነግ በይፋ ሲቃወም መባጀቱ ሲታወቅ ሹሙም በእድሳት ሽፋን አፍርሶት መናፈሻ ብሎታል። ምኒልክ እንዳይጠራ እንዲረሳ እንጂ ህዝብ ተርቦ ባለበት ለዚህ 160 ሚሊዮን ዶላር መውጣት አልነበረበትም። መታደስ ካለበት ቆሻሻና ሐሰት የተሞላበት የዘረኞቹ አንጎል ነበር መቀየር ያለበት። የቆብያቸው ምስጢሩ እዚህ ላይ ነው። ከማርኛ ለመለየት ወጣት ኦሮሞዎች ከሌላው እንዳይግባቡ ለማድረግ የተባበሩት መንግስታት ዩኔስኮ ራሱ ይህ እርምጃቸው ምንኛ መሰረተ ትምህርትን እንደጎዳ ገልጾታል። አንድ ሁሉን የሚያስተባብር ቋንቋ መኖሩ የሌሎችም ቋንቋዎች መብት እስከተከበረ ድረስ ተቀመታ እንዳለው የታመነበት ሆኖ ሳለ ዘረኞች በአማርኛ ላይ ከዘመነ ጨለማ ማለትም ወያኔ ጊዜ ጀመቻ ማድረጋቸው ለቋንቋው መከበር ሳይሆን የህዝብን አንድነት ለመሸርሸርና ትውልድን ለማፈራረቅ መሆኑ ሁሉም አውቆታል። ወያኔ እንግሊዝኛ ያው ሜጥራዝ ነጠቆች በአማርኛ ላይ የበላይነት እንዲይዝ ገፍቶ ጉራማይሌ ተናጋሪውና አማርኛን ወግ አሳጭው እንዲበረክት ተዋድቋል። የዘንድሮዎቹ ደግሞ አማራና አማርኛ ድራሹ ይጥፋ ብለው ህዝብን ከፋፍለው ድንቁርናን ቦታ የሚሰጡ ናቸው። ወርቅነህ ገበየሁ ሆነ ሌሎችም ሽሞች የሚናገሩትን እንግሊዝኛ አስቂኝ መሆኑ እንዳለ ሆኖ ገርባዎቹ የሚያስተምሩት አለመማርን ሆኖ እንዳለ ማለት ነው። ለሽሞቹ ቅቤ ጠባሽ የሆኑት ምሁሮች በዓለም አቀፍ ደረጃ ሊያስተጋቡ በአሜሪካ ግፊት ለጦርና ፍጅት አባት ለሽሙ የሰላም ሽልማት ሰጥተዋል። ሹሞቹም ህዝብ ደሳለኝ ብሎ እንዲሰለፍና ጫጫታው እንዲያውቅ የድጋፍ ሰልፉ ጦፈ ሊሉን ከጅለዋል። ከሹሙ የባሱት አምባገነኖችም በአፍሪካ ደረጃ እሰየው ሲሉ ተደምጠዋል። ግም ለግም አብርሃዝ ግም ነው እንጂ በኃይልና በገፍ የሚገዛው ህዝብ የመከራውን አባት ሲሸልሙ እሰየው የሚል አይሆንም አይጠበቅም። የድሮ የደርግ ጊዜን የሚደረጉ በራዲዮ የሚጦዙትን ሰልፍ ያስታውሰናል። ወያኔና ኦነግም ጦር በሌለበት ቦታ ሁሉ ውጊያ ገጥመን ረፈረፍን ሲሉ እናስታውሳለን። ውሸት ህዝብ ደገፈኝ ካለ ታዲያ የአዲስ አበባ ህዝብን ሰልፍ ለምን ይከለክላል? ለምን ወጣቶችን ያፍሳል? ሰንደቅ ዓላማችንን ይቀማል ይቀዳል ብንል መልሱ ግልጽ ነው። ገበታ ረጋጭ ባለጌዎች ናቸው። እርግማን ይመስል ደግሞ ምሁሮች ነን ባይ ጉዶቻቸው ህዝብን ከውሃ ውስጥ ወጣስ ከማለት የደረሱ አሳዛኝ ፍጥሮች ሆነው ተገኝተዋል። ህዝብን ጠቀምኩ ብሎ መሳደብ በመሰረቱ ኦሮሞውን ወገናችንን የኢትዮጵያ ታሪክ አካል አይደለም ማለት ለኢትዮጵያ የከፈለውን መስዋዕትነት መካድ ህዝብን መጥቀም ሳይሆን ተራ ባንዳነት ነው። በምኒልክና አማራው ላይም የሚያስደምጡት ውርጅብኝ ተመልሶ እነሱን ያጋልጣል እንጂ ህዝብ ባላመነበት ሲያክታይቶም አይታወቅ። ብዙሃኑ የኦሮሞ ህዝብ ኢትዮጵያዊነትን ለሰኮንድም ክዶ አያውቅም። ይህን የሚጻረሩ ግን ለሀገር ለህዝብ ማፈሪያ የሆኑ ጥቂቶች የፈረንጅና የሚስዮን የአረብም ወልዋሌ ቅጥረኞች ምንደኞች ናቸው። ሁለት ጠጉር ካወጡ በኋላ በተለይ ጸያፍ ድርጊትን ሲፈጽሙና በንጹሃን ደም ሲጨማለቁ ማየቱ ይሰቀጥጣል። በሽልማት ቢያሽቆጠቁጡት ሆነ የሳሮን ጽጌረዳ ነው ቢሉ ግማቱ ጠረኑ የዘረኝነት መሆኑን ሊደብቁ አይችሉም። ፈረንጆቹ ያው እንደ ተለመደው ንቃታቸው አድብኗቸው እንጂ የገዥን ማንነት መዛኝና ወሳኙ ተገዢው ራሱ ህዝብ ብቻ ነው። በደማቸው ላይ ያደቡ በራሳቸው ያሸመቁ ወንጀለኞችና ኃጢአተኞች ናቸው። በክርስቲያኖች ቅዱስ መጽሐፍ በመጽሐፈ ምሳሌ የሚከተለው ሰፍሮ ይገኛል። ጥበብ በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ሰነፎችም ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም ዕውቀትን ይጠላሉ። ይህን ቁም ነገር አማራና ክርስቲያንን በመንጫ ባዮችና ቤተ ክርስቲያን አቃጣዮች ዘመናዊ ጉዲቶች ቢያጠኑት ደግ ነበር። ቅዱስ ቁርአንም ዘረኝነት ኃጢአት ሐራም ነው ብሎ ነበር። ዛሬ በሃይማኖት ሽፋን ወንጀል የሚፈጽሙት በአገር ውስጥም በሊቢያም ወገንን ያረዱት ወገኖቻችንን በጭካኔ ያረዱትና ሊያርዱ የተዘጋጁት ለምንስ ይህን ይረሳሉ? ረስተውታልና በግፋቸው ቀጣይ ናቸውና ተምረው የደደቡና ዕውቀት የሚጠሉ ሰነፎች ናቸውና በራሳቸው ህሊና ገዝተው ይለወጣሉ ብሎ መጠበቅ ሞኝነት ነው። ነገ ተነገ ወዲያ ማደናገሪያ እርምጃ ቢወስዱ በመታወቂያ ወረቀት ላይ ክልል አንጠቅስም ቢሉ በነጻ ምርጫ አሸነፍን ብለው ቢሰየሙ ሹሞቹ ህዝብ ያልፈለጋቸው የማይመርጣቸው ጸረ ኢትዮጵያ ዘረኞች ሆነው መቀጠላቸው አይቀሬ ነው። በመሆኑም ተሸለመ ተዋበ፣ ቄሮ ሁሉ ለጥቅም ከቧ ሞገሰው አወደሰው፣ የባዕድ ድጋፍ ቀጠለለት ቆመ የሚመጣ ለውጥ አይኖርም። የገማው የገለማው ወያኔነት በይዘቱ ይቀጥላል። በተስፋ የሚኖር በምኞት ይሞታል እንጂ ዘረኞች አገር ሳያጠፉ ላይመለሱ ምለው ተማምለው ተነስተውብናል። ለዚህም ነው ከትግል ውጪ ምንም መፍትሄ የለም የምንለው። ቆራጥ የተባበረ ጸረ ዘረኛ ጸረ ኢህአዴግ ትግል መራራ መሆኑ የማይቀር ቢሆንም በከንቱ የሚፈስ ደማችን ለአገር አድኑ ትግል ቢፈስ ክብር ነው። ስልታችንን መቃየርና በስስ ብልታቸው ላይ ጥቃት ማድረስ ግዳጃችን ይሆናል። ተጎንብሶ መገዛትን ልምድ ወላጆቻችን አላስረከቡንም። ፋሽስት ጣሊያን ኢትዮጵያን ሲወር ሙሶሎኒን የደገፉ ፈረንጆች እነዚህ ኋላ ቀሮች በጦር የጣሊያንን ዘመናዊ ጦር ሊመክቱ ተነሱ ብለው ተሳልቀውብን ነበር። በተለይም የአሜሪካ መጽሔቶች እነ ታይም የጻፉብንን አንረሳም። ሚሊዮን ገብራ አገራችን ነጻነቷን ያስከበረችው በልጆቿ ቆራጥ ትግል ነው። የዚህም ገድል ግንባር ቀደም አባሎች አርበኞች ውድ የኦሮሞ ልጆች እንደነበሩም ታሪክ የመዘገበው ነው። እነዚህ ደብረ በጥጦች ከየት ፈሉብን ያሰኛል። የቀን የማታ ጅቦች፣ ስግብግብ ከኛ ከኛ ባዮች፣ ከሐቅና ከይሉኝታ የተለያዩ የሀገር የሕዝብ ምጸቶች፣ በጋራ ትግላችን ከዘረኞች እንገላገል። ኢትዮጵያዊነት አቸናፊ ነው። ድል ለኢትዮጵያ ሕዝብ።
እናት ሀገሩ ደንታ የለለው፣ ለወገኖቹ ደንታ የለለው፣ ከሆዱ ሌላ የማይታየ አለሁ አለሁ ሲል ሲያሸረግድ፣ ሽር ጉድ ሲል ሲያፈደፍድ፣ መስሎ ለማደር ታሪክ ሲንድ ጓሎ ታለው እንደ ክርዳድ፣ ወይ ጊዜ ደጉ አሳየን ጉድ። ስልጣለች በለው እያጎበደደ በሆድ ተገቶ መርሆን ከለበደ፣ ልቡ ከፈተሰ ወኔው ከላሸቀ ክብሩን ካዋረደ መርሃቱን ካሳለ የግብቻ ነው ይብዛ ይልፋ ደግር ይዛ የቁሙት ነው ይሞት ኖሮም የለው መላ በልባለው በልበለው በልባለው በልበለው በልልኝ በልልኝ አጋለው ውቃልኝ በለው 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 ለሆዱ ይቀናል የወገኖቹን ታሪክ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካለለ ከአርዶ አዋራይ ስንት ወዳም አለ ያመጣል መንገድ ይወስዳል መንገድ አንድ ቢጠና አንድ ቢወለድ አባት አስወቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አብላፊ ልጅ አይወለድ የወገኖቹ ቤት እየተቃጠለ በአፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ ተክተሻው ከቻለ ባውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ዘብ ካበቃው ከንበር ይጫነበት ይሳብ እንደ በሬ አስተከማቲ ሆን ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው 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 በለው።
አድማጮቻችን በማስከተል ቅዳሜ ጥቅምት 1 ቀን 2012 ዓ.ም በዋሽንግተን ዲሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የተመሰረተበትን 47ኛ ዓመት ሲያከብር የኢሀፓ ከፍተኛ አመራር ኮሚቴ አባል አቶ ፋሲካ በለጠ ያደረጉትን ንግግር እናሰማለን።
ክቡራንና ክቡራት፣ በየዓመቱ የኢሀፓ ምክር አባላችን እናከብራለን። ይህ ዓመታዊ በዓል የምናከብረው ከሁለት መሰረታዊ ምክንያቶች ነው። አንደኛው ኢሀፓ አሳለፋቸው የረጅም ጊዜ ለሀገርና ለወገን ሲሉ ክቡር የሆነውን ህይወታቸውን መስዋዕት ያደረጉ ውድ ጓዶቻችንን በአንክሮ ለማስታወስ ገድላቸውን ለመዘከር እና ህይወታቸውን ለመመስከር ሲሆን፣ ሁለተኛው ደግሞ የኢሀፓ መመስረት ይዞ የተነሳ ህዝባዊና ሀገራዊ ዓላማ ግቡን እስኪመታ ድረስ ረጅምና ጠመዝማጃ መንገዶች፣ ዳገትና ቁልቁለቶች፣ ችግሮችና እንቅፋቶች አያደናቅፉም፣ አንገታችንን ሳያስደፉና ተስፋ ሳያስቆርጡ እስካሁን ስናካሄድ የቆየነውን ህዝባዊ ትግል በጽናት ለመቀጠል የገባነውን ቃል ኪዳን ለማድረስ ነው። የዛሬ 47 ዓመት የተመሰረተው ኢሀፓ አላማና ግብ አድርጎ እስከ ዛሬ ድረስ ሲታገልባቸው የቆዩት ዋና ዋና ጉዳዮች በህዝባዊና ሀገራዊ ፍላጎቶች እና ጥቅሞች ላይ የተመሰረቱ ናቸው። የህዝብ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ ህዝብ የስልጣን ምንጭ ሆኖ በህዝብ ውክልናና ቁጥጥር ስር እንዲሆን ህዝባዊ መንግስት እንዲመሰረት፣ የዜጎች ባህል፣ ቋንቋ፣ ወዘተ እንዲከበር፣ በተለያዩ ቋንቋዎች በሚናገሩና የተለያዩ ባህሎች፣ ሃይማኖቶች፣ ወዘተ ባሏቸው ዜጎች መካከል እኩልነት ሰፍኖና የህዝብ እውነተኛ አንድነት ተከብሮና ተጠብቆ ሀገራዊ አንድነትና ሉዓላዊነት እንዲሁም የዜጎች የሚሆን የሰራተኛውና የአርሶ አደሩ መብት እንዲጠበቅ፣ የሃይማኖት እኩልነት እንዲረጋገጥ፣ ብዝበዛና ጭቆና ተወግደው ሁሉም ዜጋ ከሀገሪቱ ሀብት ተቋዳሽ እንዲሆን የሚሉት ከብዙዎቹ ውስጥ ጥቂቶቹና ዋና ዋናዎቹ ናቸው። ኢሀፓ ከተመሰረተ ጀምሮ ስልጣን የያዙ ተከታታይ አገዛዞች ምንም እንኳ አንዳንዶቹ ወደ ስልጣን የመጡት የህዝብን መሰረታዊ ጥያቄዎች እናሟላለን፣ ፍላጎቱን እናረካለን የሚሉ የማይጨበጡ መስዋዕት በመጠበቅ ቢሆንም ከተኩት የገቢ ይበልጥ አምባገነን፣ ይበልጥ አፋር፣ ይበልጥ ጨርጫፊና ይበልጥ ከፋፋይ ሆነው በመገኘታቸው ኢሀፓ ሲታገልበት የቆየው ህዝባዊ ጥያቄ መልስ እስኪያገኝ ድረስ ድርጅታዊ አቋሙን አጠናክሮ በጽናት ከመታገል ውጭ ሌላ አማራጭ ታገኝ ባለፉት 47 ዓመታት የኢሀፓ መስራት ሶስት ስርዓቶች የታገለ ሲሆን በእነዚህ ትግሎች በርካታ አባላቱ ህይወታቸውን ሰጥተዋል። በየሩ ቤቱ ስቃይና መከራ ደርሶባቸው አካለ ጉዳት ሆነዋል። በኢሀፓ ውስጥ ተሰማርተው ህይወታቸውን የከፈሉትም ሆነ በህይወት የሚገኙ አባላት ከተለያዩ ብሔረሰብ የመጡ ከሁሉም መደብና ቦታ የተውጣጡ ከመሆናቸው በላይ ዘመንና ብሔር፣ ጾታና እድሜ፣ ሃይማኖትና መደብ ሳይለያያቸው እጅ ለእጅ ተያይዘው በአንድነት በመታገል ውድ ህይወታቸውን ሰጥተዋል። የዛሬው ቀን የእነዚህ ደግሞች መዘከሪያ ማሰቢያና ማስታወሻ ነው። በተለይ በአሁኑ ወቅት ለሀገርና ለወገን ጥቅም ሳይሆን ለግል ጥቅምና ምቾት የሚሯሯጡ በበዙበት ለበና ኢትዮጵያ አንድነት ለእነትና ምትም ሳይሆን ለግልና ለጎጥ ለዘር ብቻ የቆሙ በደም በያዙበትና ከፍተኛ የትምህርት ተቋማት ሳይቀር በዘር በቋንቋ በሃይማኖት ወዘተ እስከ ህይወት ማጥፋት የደረሰ የእርስ በርስ ክፍፍል በሚታይበት ሁኔታ የቋንቋ፣ የዘር፣ የሃይማኖት፣ የጾታ፣ የልጅ ልዩነቶች ሳያስጉራቸው እጅ ለእጅ ተያይዘውና ክንዳቸውን አስተባብረው ለክንድ ሳይሆን ለአገር ለተወሰነ ቋንቋ ተናጋሪ ሳይሆን ለመላ የኢትዮጵያ ህዝብ መብት መከበርና መረጋገጥ ህይወታቸውን መስዋዕት ያደረጉት ጀግኖች ያበረከቱት አስተዋጽኦ እጅግ የደመቀና ከትውልድ ትውልድ ሀያውቆ ነው የሚሆነው። እነዚህ ጀግኖች በዛሬው ቀን እናስታውሳቸዋለን። በምስ የመንገድ ለመታቸውን ቃል እንደባለ ዳሬ በከፋፋ ኃይሎች ከልቆ እየተጣጨው ወይ የግልስከን ለማማከት የሚሞራቱ አለዚያ ሁኔታውን ተለቅበው ያላዩ ክፍሎች ከሆነው ሲወጥ ለአገርና ለወገን መስዋዕት ባደረጉ ጀግኖች ላይና በአጠቃላይ በፓርቲ ላይ የሚያስከራጭት የፈተና ወሬና ውሃ የማይባቸው አልዋልታ መሰረተ መሆኑን በፓርቲ ላይ አስረድቀን ማለት ይፈልጋል። በተለይ የራሳቸውን ጥቅም የሚያስታግዱ ለሀገርም ለወገንም ደስታ የሌላቸው ከፋፋዮችና ቱሪስታዎች እነዚህን ጀግኖች በመተቸትና ለመንቀፍ የሞራል ብቃት የሌላቸው መሆኑን መግለጽ አግባብነት ያለው ይችላል። የአባቱ መሰረት ዓላማ ያደረጋቸውና ለተግባራዊነታቸውም ለ17 ዓመታት ሲታገልባቸው የቆየ ህዝባዊና ሀገራዊ ዓላማዎች ዛሬ ሁናሉ። የህዝባችን ጥያቄ አልተመለሰም። በወታደራዊ ስልጣን የተቆናከረው የወያኔ ጠባብ ቡድን ለ27 ዓመታት በህዝብ ጫንቃ ላይ ያሰፈነው አፋኝ ከፋፋይ በዝናሽና ጨቋኝ አገዛዝ ለዓመታት በተካሄደ ህዝባዊ ትግል መሰረቱ ቢናጋም በጥገና ለውጥ ቆዳውን እንደባብ ሸልቆ በአዲስ መልከት ዘረኛና ከፋፋ አገዛዙን አስከትሎ አገሪቱ ለአደጋ አጋልጦ ይገኛል። የዛሬ አንድ ዓመት ተኩል በጥገናዊ ለውጥ አማካኝነት ተወሰዱ የተባሉት አንዳንድ እርምጃዎች የችኩላ መሆናቸውና ብዙ ርቀት ሊጓዙ አለመቻላቸው ዛሬ ለብዙዎቹ ጋር ነበር። ለ27 ዓመታት ያህል ኢህአዴግ የሚባለው ጭምን ዘውርነት ሲሾፍር የነበረው የወያኔ ቡድን ወደ ጎን መገፋቱ የሚታይ ቢሆንም በምትኩ ግን ኦዴፓ በታሪክነት ተረክቷል። ተደረገ የተባለው ለውጥ ሙሉ ወቅት የሰጣቸውና በሁለገብ ደረጃ እንዲጠናከር ያደረገው ጠባብና ከፋፋይ ኃይሎች ነው። ሰፊ መድረክ ማግኘታቸው፣ ሀይል የሚተቆጣጣሪ መሆናቸው በህዝቡ መሀል ጥላቻ ለመቀስቀስ፣ ክፍፍልን ለማንገስ ወጣቶችን በቡድን አደራጅተው በመንጋ እያስተማሩ ጥቃት ለመፈጸም አስችሏቸው። ዛሬ የህግ የበላይነት የለም። የአካባቢ ሆነ ሀገራዊ መስተዳደር መዋቅሮች በሚገባቸው ጥንካሬና ሀይል እየሰሩ አይደለም፣ አሊያም ከጠባብ ቡድኖች ጋር አስተባባሪ ሆነዋል። ዛሬ በተለያዩ ሀገራችን ክፍሎች በጠባብና ከፋፋ ኃይሎች የተደራጁ መንጋዎች ሰዎች ሲደርሱ፣ ንብረት ሲደርሱ፣ መንገዶች ሲደርሱ፣ የሃይማኖት ተቋማትንና ሌሎች ሀገር ክፍሎችን ሲያወጡ ማየት የተለመደ ሆኗል። ዛሬና ትናንት ብቻ ወደ አዲስ አበባ የሚገቡ የተለያዩ መንገዶችን መዘጋታቸውን ማየት ለምሳሌ ሊሆን ይችላል። የቡና ኮንቴነሮች ተከባቢ መኪናዎች የተሰረቀባቸው ዜጎች በየመንገዱ በቡድን ለተደራጁ ቀረጥ የሚከፍሉ መንገደኞች እጣበት ያላቸው የኮንዶሚኒየም ባለቤቶች ጩኸታቸው ሰሚ አላገኘም። ተገብተው ወደ ትግራይ በመሸጉ የወያኔ ባለስልጣኖች ትብብርና እገዛ የሰለጠኑ የታጠቁና የተደራጁ ቡድኖች በሚሰነዝሩት ጥቃት በርካታ ዜጎች እየተገደሉ ከቤት ንብረታቸው እየተፈናቀሉ ነው። በተፈናቃዮች ብዛት ሀገራችን ባለማን የአንድነትን ቦታ የያዘችው ለውጥ ተደረገ በተባለበት በዚህ የአንድ ዓመት ውስጥ የኢህአፓ አባላትን ጨምሮ ባለፉት 28 ዓመታት በወያኔ የታሰሩ በርካታ የፖለቲካ እስረኞች አሁን በእስር እየማቀቁ ሲሆን ቁጥራቸው ቀላል ያልሆኑ ዜጎች በፖለቲካ አመለካከታቸው ብቻ በአዲስ መልክ ወደ እስር ተወርውረዋል። በአንጻሩ በሀገርና በወገን ከፍተኛ ወንጀል የፈጸሙ የፍርድ ቤት ትዕዛዝ መያዣ ወጥቶባቸዋል የተባሉ የወያኔ ባለስልጣኖች በማናለብኝነት በነጻ ዘርፉ ተስናሉ ነው። መሻሻል ተደርጎባቸዋል የተባሉ ፍርድ ቤቶችም የገዥ ምክር መሳሪያ በኩል በአቶ እየሰሩ መሆናቸው ይታያል። ልዩ ልዩ የኢኮኖሚ መለኪያዎች እንደሚጠቁሙት የሀገሪቱ ኢኮኖሚ አሳሳቢ ደረጃ ላይ ነው። ሌሎች በርካታ ጉዳዮችን ማንሳት ይቻላል። በዚህ ሁሉ ችግር ላይ ግን በገዥ ክፍል ውስጥ ጎልቶ የሚታየው መከፋፈል፣ ስልጣን ላይ ያሉ ግለሰቦች የሀገር ታሪክ በመገርገር በአደባባይ ህዝብና ህዝብን ለመጋጨት የሚያደርጉት ሙከራ እና በአገዛዙ እየተካሄደ ያለው ግልጽ የሆነ አፈና ሲጨመርበት አገራችን ወዴት ሄደች ነው የሚለው ለጠየቅና ለፍሬው ላይ የመጨረስ የሀገር ወዳዶች ጊዜ ነው። ሀገራችን ከገባችበት ችግር እንድትወጣ ሁለት መሰረታዊ ሁኔታዎች እንዲሟሉ ይችላል። የመጀመሪያው በኢትዮጵያ አንድነትና በህዝቡ እኩልነት እና እምነት ያላቸው ኃይሎች መያዝ ያለባቸው የአቋም ጥራትና ድርጅታዊ ጥንካሬ የሚመለከት ነው። ሁለተኛው ደግሞ ውስብስቡን የፖለቲካ ችግር ለአመታት ለመፍታት የሽግግር ሂደትን እውን የማድረጉ ተግባር ላይ የሚያተኩር ነው። በህዝቦቹ እኩልነትና አንድነት የሚያምኑ የሀገራችን ሉዓላዊነት ተከብሮ አንድነቷ ተጠብቆ ህያው ሆኖ እንድትቆይ የሚሹ የፖለቲካም ሆነ ሌሎች ኃይሎች በውጤት አልባው ጥገናዊ ለውጥ ራሳቸውን ሳይረዱ በገዢ ፓርቲ የምርጫ ቦርድ ሳይጠበቁ ለሀገራቸውና ለህዝባቸው ሲሉ ለስልጣን የሚያደርጉትን ውድድር ወደ ጎን አድርገው ወጥተው የሚታዩትን ውስብስብ ችግሮች ለመፍታትና ህዝባችንን እውነተኛ ዲሞክራሲ ለማጎናጸፍ አቋማቸውንና ድርጅታዊ ይዘታቸውን ማስተካከልና በዚህ ተጨባጭ እንቅስቃሴ ማድረግ ይጠበቅባቸዋል። ወቅቱ በሀገራችን የሚገኘውን ውስብስብ የፖለቲካ ችግሮች በመፍታት የሀገራችንን ህልውና እና አንድነት ለማስጠበቅ ጥረት የሚደረግበት እንጂ ለስልጣን መወዳደሪያ ጊዜ አይደለም። የሀገራችን ውስብስብ ችግሮች ሊፈቱ የሚችሉትም በስነት ቀንደው እንጂ በግለሰብ መካሄድ የሚመጣና በሚመጣ የጥገና ለውጥ ወይም በይስሙላ ብቻ ተወዳድሮ በማሸነፍ አይደለም። ለዚህ በአሁኑ ወቅት ሁሉን ያሳተፈ የሽግግር ሂደት አስፈላጊ ነው የምንለው ወደ ዲሞክራሲያዊ ስርዓት የሚደረግን የሽግግር ሂደት የሀፓ በደርግም ሆነ በወያኔ አገዛዝ ዘመኖች መጀመሪያ ላይ አንስሮ እንደታገለባቸው ሁሉ ዛሬም አስፈላጊ ነው በማለት ብዙ በማካሄድ ላይ ይገኛል። የሽግግር ሂደት አንዳንዶቹ እንደሚሉት ስልጣን ለመቃረብ ወይም ራሱን በስልጣን ለማቆፈል የሚደረግ ብቻ አይደለም። እንዲያውም ከሶስት እስከ አራት ዓመት ሊቆይ በሚችለው በዚህ የሽግግር ወቅት የሀገሪቱ የአስተዳደር መዋቅሮች አብዛኛው ክፍል በተስማማባቸውና ከየትኛው የፖለቲካ ክፍል ገለልተኛ በሆኑ አገር ወዳዶችና ተመክሮ ባላቸው ሩቅ ባለሙያዎች ቴክኖክራት ቢያዙ ለሀገሪቱ መረጋጋት ሆነ እድገት የበለጠ ውጤት ያስገኛል ይልቅ የሽግግር ሂደት አስፈላጊ የሚሆነው ሁሉም የፌደራሊቲ ክፍሎችና የህዝብ ተወካዮች በተለያዩ ሀገራዊ ጉዳዮች ላይ የሚመክሩበት፣ የሚወያዩበት፣ የሚከራከሩበት፣ የሚደራደሩበት እና በመጨረሻ ስምምነት ላይ የሚደርሱበት ሁኔታ ለመፍጠር የህዝብ ዲሞክራሲያዊና ሰብአዊ መብቶችን የሚያረጋግጡ መሰረቶችን መጣል የሚቻለው ከህገ መንግስቱ ጀምሮ በተለያዩ የሀገሪቱ ክፍሎች በተለያዩ የሀገሪቱ ህጎች በአስተዳደራዊ አከላለሎችና መዋቅሮች መወያየትና መስማማት የሚቻለው የፍርድ የአስተዳደርና የጸጥታ ተቋሞችን ከማንኛውም የፖለቲካ ኃይል ነፃና ገለልተኛ በማድረግ ከተጽዕኖ ለመከላከል የሚያስችል ህጋዊና ተቋማዊ ማዕቀፍ መቅረጽ የሚቻለው ህዝብ በነጻ ተወካዮችን ሊመርጥ የሚችልበት ሁኔታ ሊመቻች የሚችለው በሽግግር ሂደት በሁሉም ኃይሎች በሚደረጉ ውይይቶችና ስምምነቶች ብቻ ነው። የሽግግር ሂደትን ውጤታማ ለማድረግ በእርግጥ ሁሉም ክፍሎች ከስሜት ከግል ፍላጎት እና ጥቅሙ መጥተው በሰከነና ሚዛናዊነትን በጠበቀ ሁኔታ በሁሉም ጉዳዮች ላይ በጥሞና ተወያይተውና ተደራድረው የጋራ መፍትሄ መድረስ አለባቸው። የሽግግር ሂደት አልጋ ባልጋ አይደለም። በተለይ ዘረኞችና ጠባባሪዎች በገለሉበት ሁኔታ ሁሉም ጉዳይ በሰላም አለ ችግር ይከናወናል ብሎ መጠበቅም የዋህነት ነው። ይሁን እንጂ ከተማና በላይ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህሎችና እምነቶች ያሏቸው ዜጎች በመተሳሰብና በመፈቃቀር በመጋባትና በመጓለት በሽግግሮች ተሳስረው ለረጅም ዘመናት አብረው የኖሩ በመሆናቸው የተለያዩ ፍላጎታቸውንም ሆነ ጥቅሞቻቸውን በውይይትና በድርድር ማስታረቅ ይችላሉ የሚል ጽኑ እምነት አለ። በሽግግር ወቅት
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። የአዲሶቹ ሹሞች ያፍ ኢትዮጵያ ኢትዮጵያ ከንቱ ጩኸት የተግባር ጸረ ኢትዮጵያዊነታቸውን አልሸፈነላቸውም። ለሰው ልጅ ክብር፣ ነጻነት፣ እኩልነት ሲባል የዲሞክራሲ ስርዓት ከክርስቶስ ልደት በፊት በጥንታዊ ግሪክ ተወልዶ በሃያኛው እና 21ኛው መቶ ክፍለ ዘመን በተነሱ ኢትዮጵያዊ ፋሽስቶች ዘረኞች በኢትዮጵያ ምድር ግብአተ ቀብሩ ተፈጸበ ይያሉ ሲዛበቱ መስማት የተለመደ ሆኗል። ይህ አባባል መዛበቻ መሆን ብቻ ሳይሆን በርግጥም ዴሞክራሲ የዴሞክራሲ ባህልና ሌሎች ተዛማች እሴቶች በኢትዮጵያ ምድር የቀብር ስርዓታቸው መፈጸሙን የሚያረጋግጥልንና ከመሬት ላይ ያለ ተጨባጭ ሁነት ሆኗል። ከክርስቶስ ልደት በፊት በጥንታዊት አቴና የሀብት ክፍፍል መዛባት እየሰፋ ሄዶ ዳው ህዝብ በገዢዎች የተጣለበትን የመሬት ክብር መክፈል እስከሚያከታው ከደረሰ ቀውስና ድህነት ውስጥ በመግባቱ ነበር ለፍትህና ዴሞክራሲ መታሰብ የተጀመረው። ጥንታዊ ግሪኮች የዴሞክራሲ ስርዓት ጥንሰሰን ሲጀምሩ ዴሞክራሲ ከዜግነትና ሉዓላዊነት ጋር በእጅጉ የተቆራኘና የተያያዘ መሆኑንም ደርሰውበት እንደነበር ታሪካዊ ሰነዳቸው ምስክርነቱን ይሰጣል። ስለ ዴሞክራሲ በዚያ ዘመን የነበሩ የዴሞክራሲ አቀንቃኞች ከኛዎቹ የ21ኛው መቶ ክፍለ ዘመን አሳፋሪ ፋሽስቶችና ዘረኞች በእጅጉ የተሻሉ እንደነበሩ አድማጭ እንዲረዳልኝ እንጂ ስለ ግሪኮች ታሪክ ለመጻፍ ፈልጌ አይደለም። ጥንታዊ አቴናዎች ዕውቅና የሰጡት የዜግነት ክብር በእኛዎቹ የዘመኑ ጉዶች የረከሰ መሆኑ አይካድም። የህዝብን የስልጣን ሉዓላዊ ባለቤትነትም እንደዚያው ተደፍጥጧል። ፋሽስታዊው ደርግ ለ17 ዓመታት፣ ወያኔ ኢህአዴግ ለ28 ዓመታት ለማስመሰል ሲባል በዴሞክራሲ ስም እየማሉና እየተገዘቱ ዋነኛ የጥፋት ተግባራቸው በዴሞክራሲና በዴሞክራሲ ባህል ግድያ ላይ ያነጣጠረ እንደነበር ዛሬም እንደሆነ እነሱ ቢረሱት እኛ የምንረሳው ሊሆን አይችልም። የዛሬዎቹ ሹሞችም ቢሆኑ ተወልደው ካደጉበት የወያኔ ባህል የተለየ ነገር ያደርጋሉ ብሎ መጠበቅ ተባብ እንቁላል እርግብ ይገኛል ብሎ ከመጠበቅ የተለየ አይሆንም። አዲሶቹ ሹሞችም የዲሞክራሲ ስርዓትን ማጅራት መቾች ናቸውና ፋሽስቶቹም ሆኑ ወያኔዎቹ እንዲሁም የወያኔ ወራሽ የሆኑት አዲሶቹ ሹሞች ፋሽስትነታቸውንና ዘረኝነታቸውን ለመሸፋፋን የሚጠቀሙት ይህንኑ የማያውቁትና ማድረግ የማይፈልጉትን የዲሞክራሲ ቃል ነው። ውሸታሞች ውጤቱስ የታለ ሲባሉ ዲሞክራሲ እኮ ሂደት ነው እያሉ ሚዛበቱብናል። እውነተኛ ዲሞክራሲ ኃይሎችም ሆኑ ጸረ ዲሞክራሲ ኃይሎች የዲሞክራሲና የዲሞክራሲ ባህል ግንባታ ሂደት መሆኑን ያምናሉ። የጸረ ዲሞክራሲ ኃይሎች ዲሞክራሲ ሂደት ነው ጩኸት ጸረ ዲሞክራሲና አፋኝ ተግባራቸውን ለመደበቅ ወይም ለመሸፈን የሚጠቀሙበት ውሸት ነው። እርግጥም በጽንሰ ሐሳብ ደረጃ ዲሞክራሲ የሂደት ውጤት በመሆኑ ብዙም ክርክር የሚከፈትበት ጉዳይ አይደለም። ይህ ሲባል ወያኔ ኢህአዴጎች ለ28 ዓመታት ዲሞክራሲ ሂደት ነው እያሉ መባጀታቸው ውጤቱም ሆነ ሂደቱ ከዜሮ በታች የወረደ በመሆኑ ተቀባይነት የለውም። የዲሞክራሲ ሂደት በጊዜ በእቅድ በፍጥነት በተግባር በውጤት ይለካልና ነው። በሁሉም የመለኪያ መስፈርቶች የፋሽስታዊው ደርግ የወያኔ ኢህአዴጎቹም ሆነ ያዲሶቹ ሹሞች ጨምሮ የ45 ዓመታቱ የዲሞክራሲ ሂደት አልነበረም። ውጤቱም ዜሮ ብቻ ሳይሆን ከዜሮ በታች የወረደ ስለሆነ ነው። የዲሞክራሲ ስርዓት በጥንታዊት ግሪክ ተወልዶ በኢትዮጵያ ምድር የቀብር ስነ ስርዓቱ ተፈጸመ የተባለው ፋሽስታዊው ደርግ ለ17 ዓመታት ወያኔዎች ለ28 አዲሶቹ ሹሞች ከአንድ ዓመት ተኩል በላይ በስልጣን መቀመጥ ሳይገባቸው መቀመጥ የቻሉባቸው የጋራ ሁኔታዎች አሏቸው። በሀገር በህዝብና በዲሞክራሲ ስም መማልና መገዘት ናቸው። የጥፋት መርዘኛ ሰራዎቻቸውን በሆዳቸው ደብቀው አምባገነኖችና ዘረኞች የህዝብ ስልጣን ነጥቀው ዘርፈው የስልጣን መቀመጫ ወንበራቸውን ለማደላደል የሚጠቀሙበትና ዛሬም እየተጠቀሙበት ያለ ዘዴያቸው መሆኑ በኢትዮጵያ የፖለቲካ ትግል ታሪክ ውስጥ በተደጋጋሚ ታይቷል። መርዘኛ ሴራቸውን ከሆዳቸው ቀብረው በአፋቸው መልካም መስሎ መታየት ተመሳሳይ ባህሪያቸው ነው። የነ ልደቱን አስመሳይ ቃሎችና የክህደት ተግባራቸውን ልብ ይሏል። የአዲሱን ሹም ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን አስመሳይ ቀረርቶችን ማስታወስም ይቻላል። ለጊዜውም ቢሆን መሳሳትና መታለል የሚችሉትን አሳስቷል። በስሜት አስቦርቋል። ስሜታዊ ድጋፍና ቡረቃን አስችሮታል። ወያኔነቱንና ዘረኝነቱን ለጊዜውም ቢሆን ሸፍኖለታል። በሌላ በኩል ሊበሏት ያሰባትን አሞራ ጅግራ ይሏታል እንዲሉ ለባንዳዎችና ሆዳደሮች ከእግሩ ስር ለመውደቅ ተመቻችቶላቸው ነበር። ረጋ ሰራሽ ፖለቲከኞችና አንጀኞች ኢትዮጵያዊ ሙሴና ነብይ ከፈጣሪ ተልኮልናል ብለው አወድሰውታል። ጠቅላይ ሚኒስትሬ የምለውን አገኘው ባይተንበርካኪዎችና ከጫማ ወዳቂዎችን አይናችን አሳይቶናል። ከዛሬ ላይ ሆነው ምን ሊሰማቸው እንደሚችል ማወቅ ወይም መናገር የሚችሉት ራሳቸው ብቻ ናቸው። እኔ ግን ዴሞክራሲ ከተግባር ከተነጠለ ፍትህም ይሁን ዴሞክራሲ አያስገኝም ባይ ነኝ። ስህተትም ነው። ዴሞክራሲና የዴሞክራሲ ባህል እሴቶች የሚባሉት በተግባር እንጂ በቃል አይገኙም፣ አይወለዱም ከተግባራዊ መራር ትግል እንጂ። በሌላ በኩል ዴሞክራሲ ሂደት ነው ሲባል ከሂደት ጎዳና ወጥቶ ሲሄድ መጓዣ መንገዱ ስህተት እንደሚዳርግ መሸፋፈኑም ስህተት ነው። የዴሞክራሲ ሂደት ከዴሞክራሲ ግንባታ ምህዋር ወጥቶ ሲገኝ ወይም በተሳሳተ ጎዳና እንዲሄድ ከተደረገ ጸረ አገር፣ ጸረ ህዝብ፣ ጸረ ዴሞክራሲና ጸረ ሰላም መሆኑም የማይቀር እውነት ነው። የህዝብ ትግል በአፈጮሌዎች እየተነጠቀ ከሄደ የዴሞክራሲ ምህዋሩ ተበላሽቷል፣ በውጤት የሚደርስ ሊሆንም አይችልም። ህዝብ ትግሉን አካሂዶ መሸጋገሪያ ድልድዩንም ራሱ ከመራው ጎዳናው የዴሞክራሲ ምህዋር ውስጥ መሆኑ አያጠራጥርም። እንደ አዲሶቹ ሹሞች የህዝብ ትግል ዘራፊዎች እጅ ከገባ ጸረ ዴሞክራሲ፣ ጸረ አገር፣ ጸረ ህዝብና ጸረ ሰላም የሆነ አገዛዝ መንገሱና ህዝብ ለአፈና መጋለጡ የማይቀር ነው። የአዲሶቹን ሹሞች የህዝብ ትግል መዝረፋቸው በራሱ ምንም ይሁን ምን ጸረ ዴሞክራሲ ተግባር ነው። ከስልጣን ዘረፋው መንግስት እኛ የመጣ ነው ወያኔ ኢህአዴግን ልንጠግን እንጂ ልንለውጥ አይደለም አሉ። የወያኔ ህገ መንግስት ህገ መንግስታችን፣ ርዕዮተ ዓለሙ ርዕዮተ ዓለማችን፣ ፖሊሲው ፖሊሲያችን ነው ወዘተ ብለው እቅጩን ነግረውናል። የህዝብን ትግል በሸውኬት አልፎ መጣል ከዚህ የበለጠ የለም። ከዲሞክራሲ መርህ ጋር በእጅጉ የተጣረሰና የተቃረነ ተግባር ነው። ወያኔ ኢህአዴግ ለ28 ዓመታት በአገርና በህዝብ ላይ የፈጸማቸው ጥፋቶች ካለማወቅ ሳይሆን ሆን ተብለው የተደረጉ መሆናቸውን ጠንቅቆ የሚያውቅ የኢትዮጵያ ህዝብ ወያኔን አምሮ ታግሏል። ወያኔ ሊጠፋ እንጂ ሊጠገን የማይገባው መሆኑንም በውል ስለተረዳ ነው የስር ነቀል ለውጥ የጠየቀው። ወያኔ ከነግስ አንግስ ወደ መቀመቅ ይውረድ ያለው የኢትዮጵያ ህዝብ ስር ነቀል ለውጥ ሲጠይቅ ከቆሸሸና ኋላ ቀር ከሆነ የዘር ፖለቲካ አስተሳሰብ እንፋታ ማለቱ ነው። በህዝብ ተሳታፊነትና ውሳኔ ሰጭነት እምነት ያለው ዴሞክራሲያዊ ስርዓት እንመስረት ማለቱ ነው። ህዝብ የጠላውን አገሩን ራሱንም ለጉዳት የዳረገ ጨቋኝ ህገ መንግስት በህዝባዊ ህገ መንግስት ይቀየር ማለቱ ነው። የስርዓቱ መጨቆኛ መሳሪያ ሆነው ሲያገለግሉ የነበሩ የወያኔ አፋኝ ተቋሞች በዲሞክራሲያዊ ተቋሞች ፈራርሰው ይቀየሩ ማለቱ ነው። የፖለቲካ ስረኞች በሙሉ ይፈቱ እንጂ እየተመረጠ የሚደረግ የይስሙላ የማስመሰያ ፍቺ ይቀር ነው እያለ ያለው። ዛሬም ቢሆን ሁሉም የፖለቲካ ስረኞች ካለምንም ቅድመ ሁኔታ ይፈቱ የኢትዮጵያ ህዝብ ጥያቄ ነው። ጭቆና፣ ጭፍጨፋ፣ ምዝበራ በቀኝ ላለ ህዝብ ያዲሶቹ ሹሞች እኛ እናሻግራቸዋለን ተቀባይነቱ ዜሮ ነው እያለ ያለው ስር ነቀል ለውጥ ጠያቂው የኢትዮጵያ ህዝብ ነው። በኢትዮጵያ ዘላቂ አገራዊ መፍትሄ አዋላጅ የሆነውን ስር ነቀል ለውጥ ማካሄድና ከግብ ማድረስ የሚችለው የ28 ዓመታቱ ውስብስብ ችግሮች ፈጣሪውና አብኪ የነበረውና እስከዛሬም ከጥፋቱ መታቀብ ያልቻለው ወያኔ ኢህአዴግ ኦዴፓ ኢህአዴግ ሆኖ ብቅ ማለቱ ለውጥ ሳይሆን ለውጥ ቅልበሳ ነው። አዲሶቹ ሹሞች እየተራወጡ ያሉት በህዝብ የተጠላና የተተፋ ስርዓትን ጠጋግኖ ለመመለስ እንጂ ለስር ነቀል ለውጥ አይደለም። ሁሉን አሳታፊ የሆነ የሽግግር መንግስት ይቋቋም ህዝባዊ ጥያቄ ብቸኛው መፍትሄያችን መሆኑን ከዚህ ላይ እንደገና ማንሳቱ ይበጃል። ማንሳት ብቻ ሳይሆን ለዚህ እውን መሆን የትግል ቀበቶን ጠበቅ አድርጎ ከመራር ትግል ውስጥ መግባት የወቅቱ አገራዊ ጥያቄ ነው። ለዚህ ሁሉ አሳታፊ ለሆነ የሽግግር መንግስት መመስረት በትግል ላይ ለባጀውና ዛሬም መስዋዕት እየከፈለ ካለው ኢህአፓ ጋር መተባበር መደገፍ በርታ አለንልህ ማለት እንጂ መልካም ዝናውንና ትግሉን ለማምከን የሚደረገውን ጥላሸት የመቀባት ተግባርን ሁሉም አገር ወዳድ ኢትዮጵያውያን ሁሉ የጋራ ዘመቻ ሊከፍቱበት ይገባል። ከባድ ኃይላትና አገር በቀል ጸረ አገርና ጸረ ህዝብ ሳይሞዳሞድ በትግል ተፈትኖ ከዚህ የደረሰው ኢህአፓን መደገፍና ከጥቃት መከላከል ዛሬ ኢትዮጵያውያንና ዜጎቿን ካስከፊ ጥቃት መከላከል መሆኑን የአገራችን የወቅቱ ተጨባጭ ሁኔታ የግድ ያለው እውነት ነው። ኢህአፓ ለኢትዮጵያና ኢትዮጵያውያን ወገኖቹ ሲል የታገለና ያታገለ እንጂ ለግል ጥቅም የኖረ እንዳልነበረና ዛሬም እንዳልሆነ ታሪኩ ይመሰክራል፣ ተግባሩም ያረጋግጣል። ፖለቲከኛ አገርንና ወገንን ወዳድ ሆኖ ለራሱ ሳይሆን ለህዝብ ሲል እንደ ሐዋርያ የሚኖር ነው የሚባለውን እውነተኛ አባባል በኢትዮጵያ ምድር ከኢህአፓ ሌላ ማን በግንባር ቀደምትነት ይጠቀሳል ቢባል እውነቱን መናገር እንጂ ማግነን ሊሆን አይችልም። ለዚህ የኢህአፓ ተጋድሎ ክብር መስጠት፣ ድጋፍና ማበረታታትን መስጠት አገርንም ወገንንም ትግልንም ይጠቅማል። የትግል ባለቤት የሆነው የኢትዮጵያ ህዝብ ትግሉ ባፈጮሌዎች በተደጋጋሚ ተቀምጧል። በ2010 ዓመተ ምህረት የህዝብ ትግል የነጠቁት አዲሶቹ ሹሞች ትግሉን ቀምተው እኛው እናሻግራለን በሚል መሰሪ ተግባራቸው የኢትዮጵያን የተሳሳተ የትግል ታሪክ ደግመውታል። ይህ ደግሞ ከታሪክ አለመማር ነው። አዲሶቹ ሹሞች ከታሪኩ መማር ያልቻለ የተሳሳተ ታሪኩን ይደግማል የሚለውን አስተምህሮ መረዳትና መቀበል ስለተሳናቸው ደግመውታል። የተወሰነ ስሜታዊ ድጋፍ የሸሯቸው የጮሁላቸው እንደነበሩ አይተናል። ዛሬ ከስህተታችን ተምረናል፣ ወደ ህዝብ ተመልሰናል የሚሉ ወገኖች መስማት ጀምረናል። በርቱ፣ በዚህ ቀጥሉ የምንላቸው ምክር ነው። አዲሶቹ ሹሞች ባንደበታቸው እንደነገሩንና በተግባርም እየተሄደበት ካለው ሁኔታ የምንረዳው ነገር ቢኖር መንገዳቸውም ተግባራቸውም ሆነ ዓላማቸው የወያኔ መሆኑን ነው። የወያኔን ነፍስና ዘረኛ አመለካከቱን ለማዳን ነው። አዲሶቹ ሹሞች ወያኔ የሚጠላውን ሁሉ ይጠላሉ፣ የሚወደውን ይወዳሉ። የወያኔ ጠላት ሁሉ ጠላታቸው ወዳጁ ወዳጃቸው ነው የወያኔን የዘር ጥራቻ ላይ የተመሰረተ አካሄዱን ቀጠሉበት እንጂ አላቆሙትም እየተስተዋለ ያለው እርስ በርስ ህዝብን የማጫረስ የማፈናቀልና ሰላም የማሳጣት ተግባርም ገፉበት እንጂ አልቀነሰም ኢትዮጵያና ኢትዮጵያዊነት መልክቶች ላይ የሚፈጸመው አሉታዊ ዘመቻ ጨመረ እንጂ አልቀነሰም የዘርፊያና መዝበራ መረቡም ይበልጥ እየሰፋ እንጂ እየጠበበ ሲሄድ አይታይም ጸረ ኢትዮጵያነት ጸረ ህዝብነት ጸረ አማራነትና ጸረ ኦርቶዶክስ ተዋህዶ አቋማቸው የወያኔ የኦነግና የአዲሶቹ ሽሞች የጋራ መተሳሰሪያ ገመዶቻቸው መሆናቸውን መዘንጋት ትልቅ ስህተት ነው የአዲሶቹ ሽሞች ያፍ ኢትዮጵያ ኢትዮጵያ ጩኸት የተግባር ጸረ ኢትዮጵያነታቸውን አልሸፈነላቸውም አግጦ እየወጣ አጋልጧቸዋል ያለምንም ጥርጥር ጸረ ኢትዮጵያና ዘረኞች ናቸው መራር ትግል ጠያቂው ወቅት አፍጦ እየመጣ ስለሆነ ወቅቱና ሁኔታው ለሚጠይቀው የትግል አይነት ራሳችንን እናዘጋጅ እንተባበር ያለ ጥርጥር ጠላቶቻችንን ሁሉ እናቸንፋቸዋለን
Yeah, I'm lying.